ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ወደ አድማጮች ዛሬ የማካፍለው የወንጌል ትምህርት በሰማያት የጸጋ ምንጭና ምክንያት የሆነው ጌታ በሚል ርዕስ ላይ ተመሰረተ ይሆናል። የጌታ ኢየሱስ ክርስቶስ አዳኝነት በሞቱ ብቻ አልተሰራም። ጌታም ሆነ ሐዋርያቱ እንደሚናገሩት ጌታችን ስለኛ የሞተው የሞቱ ፍሬ የሆነውን መንፈሳዊና ሰማያዊ ሰው ለማስገኘት ነው። ጌታችን ሊያድናቸው ሰው የሆነላቸው የሰው ልጆች የሚሞቱትን ሞት ከበደላቸው የተነሳ ድል ሊነሱት ያቃታቸውን ሞት ሞቶ በትንሳኤ ያ ሞት የማይገዛው የማያሸንፈው የማይቋቋመው መንፈሳዊና ሰማያዊ ሰው በትንሳኤ ኃይል ፈጥሮ ተነስተዋል። ክብር ለስሙ ይሁን። ስለሆነም የክርስቲያኖች እድል ፋንታ በሞቱ እዳቸውን ከፋይ የሆነው ጌታ በትንሳኤ የአዲስ ሕይወት የክብር ሕይወት ተስፋና ምክንያታቸው ነው። ጌታችንን ሞቶ ከተነሳ በኋላ ከሚታመኑበት እርሱን በማክበር ሰበብ ከሰዎች የሚያራርቀው ወንጌል ሐሰተኛ ወንጌል ነው። እርሱ ጌታችን በመስቀል ላይ የተቀበለውን የሞቱን ፍሬ ፍጡራን በጽድቃቸው እንደሚያስገኙልን ማመን ወራዳ እምነት ነው። በአማኑኤል የተጀመረውን አማኑኤል ካልጨረሰው ተፈጸመ ብሎ የደመሰሰው የእዳችን ከፋይ ያስገኘውን የክብር ሕይወት እርሱን ምክንያት ሆኖ ካላገኘ ነው በሌላ ማን ልናገኘው እንሞክራለን? ጌታችን በትንሳኤ ከከበረ በኋላ እድል ፈንታዬ አይደለም እሱ እጅግ የላቀና የከበረ ነው የሚል ካለ የተከፈለው ዋጋ ያለ እንዳልተከፈለለት ማመኑ ስለሆነ እምነቱ የማያድን እምነት የማያድን ሃይማኖት ይሆናል። የጨለማ እምነት ይሆናል። የጌታ ቃል እንዲህ ይላል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ላይ። ጌታችን የዘራው ፍጥረታዊ አካል ነው ስንል የጌታችን ትስብእቱ ከድንግል ማርያም የነሳው የሰው ባህሪው ምን እንደሆነ በቀጥታ መናገሩ እንደሆነ ልብ ማለት ይኖርብናል። ጌታችን ከሰው ልጆች ጋር የተካፈለው የሰው ባህሪ ሙሉ በሙሉ እንደኛ አይነት የሆነ ባህሪ መሆኑን ቅዱሳት መጻሕፍት በጥንቃቄ ይናገራሉ። ስለሆነም ጌታችን ሲሞት በሞት ኃይል የዘራው ፍጥረታዊ አካል ነው ይላል እግዚአብሔር ቃል። ኢየሱስ እንደኛ አይነት ፍጥረታዊ አካል አልዘራም የሚለው የመናፍቃን ትምህርት ኢየሱስ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር በስጋና በደም እንዲው ተካፈለ የሚለውን ወንጌል መካድ ነው። እንግዲህ ጌታችን በፍጹም ሰውነቱ እንደኛ የሆነ ስጋና ደም ያለው ከሆነ ጌታችን በሞት ላይ ስልጣን ያለውን በሞቱ ሽሮ በትንሳኤ የማይሞት ሆኖ መነሳቱ ሊያድናቸው ከመጣላቸው ሰዎች ጋር በሞቱም ሆነ የሞቱ ውጤት በሆነው በትንሳኤው የተቀራረበና የተያዘ መሆኑን ወንጌል ማስተማሩ። እነዚህን የወንጌል እውነቶች ከካድን እንደ ስንዴ ቅንጣት በምድር ተዘርቶ ሞቶ የተነሳውን ጌታና ለሰው ልጆች መዳን የሞተውን ሞት ማምከን ይሆንብናል። ወንጌሉ እንዲህ ይላል፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 የስንዴ ቅንጣት ሆኖ በምድር የወደቀው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ጌታችን በምድር ላይ እንደ ስንዴ የተጣለው በመስቀል ላይ ከሞተ በኋላ አይደለምን? ጌታችን እንደ ስንዴዋ በምድር ወድቆ አልቀረም፣ ሞትን አሸንፎ ተነስቷል። ይህ የተባረከ የወንጌል እውነት እንደሚናገረን ጌታችን የሞተው እንደ ስንዴዋ ብዙ ፍሬ ለማፍራት ነው። ስንዴዋ ያፈራችው ፍሬ ከሞተች በኋላ እንደተገኘ ሁሉ የጌታችንን ፍሬ በትንሣኤ የሚገኝ ፍሬ ነው። የኢየሱስ ሞት ብቻ ከኃጢአት እንደሚያድን ሞቶ ከተነሳ በኋላ ባገኘው ሕይወት እንደሚማለድ እንጂ እንደማያማልድ የሚሰጠው የስተት ወንጌል የቱን ያህል መጽሐፍ ቅዱሳዊ እንዳልሆነ ይህ ክፍል በቅጡ ያሳየናል። የጌታችን አዳኝነት በሞቱ ላይ ብቻ የተመሰረተ ሳይሆን በትንሣኤ ባገኘው ማንነቱም ላይ የቆመና የተመሰረተ ነው። ኢየሱስ ክርስቶስን በሞቱ ለእኛ የኃጢአት ዕዳ ከፋ አድርገን እንዳመነን ሁሉ በመነሳቱም እኛን በክብር ያስነሳ አድርገን አዳኝነቱን በትንሣኤው በክብሩ ካልተቀበልን እንጠፋለን። ጌታ ሆይ ጌታ ሆይ ብለን ስሙን በአጠራር እያወደስን የሰውን ልጅ ለማዳን የሰራውን ሥራ ብናመክን እንጠፋለን። የወንጌሉ ግርጃ የጨለማው ወንጌል ኢየሱስን እያስወደሰ የሰራውን ሥራ እያስካደ ሰዎችን በማሰናከል የሚሰራ ወንጌል ነው። ኢየሱስ አዳኝና መድኃኒት ነው ብለን የምናምነው ስለሞተ ብቻ ሳይሆን በክብር ትንሣኤ ሞትን አሸንፎ ባገኘው ሕይወትም የሚያድን አድርገን ማመን ከቻልን እንድናለን። ውድ አድማጮች፣ ከማያድን ወንጌል ለመዳን እንድንችል ይህንን ቃል ልብ እንበል። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል ሐዋርያ ጳውሎስ በአንደኛ ቆሮንቶስ 15:14 ላይ። እንደገና በቁጥር 17 ላይ በዚሁ ምዕራፍ ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እስከ አሁን ድረስ በኃጢአታችሁ አላችሁ ይላል። እምነታችን ከንቱ እንዳይሆን ደግሞም ከነ ኃጢአታችን እንዳንቀር የምንሻ ሁሉ ኢየሱስ አሁን ሞቶ ድል ነስቶ በተነሳበት የክብር ሕይወት አዳኜ ነው ካላልን ከነ ኃጢአታችን እንሆናለን። የጌታችን የክብር ትንሣኤ ለእምነታችን ዋጋ የሚሰጥና ኃጢአታችንን የሚወገድበት ኃይል በዛ ውስጥ አለ። ክብር ለታረደው በግ ይሁን። የጌታን አዳኝነት በግልጥ ወይንም በስውር በመስቀል ላይ ብቻ በሰራው ሥራ አስታራቂ ሆኖ የሚቀርብበት ወንጌል ወንጀለኛ ወንጌል ነው። ጌታችን በክብር ትንሣኤ በመነሳቱ ከኃጢአታችን የምንድንበት የወንጌል ምስጢር ከተጠበቀ አማላጅነቱ የሚያጸናልን ታላቅ የወንጌል ምስጢር በዚያ ውስጥ አለ። እምነታችንን ዋጋ ያሰጠው ደግሞም ከኃጢአታችን የሚያላቅቀን የጌታ ሞትና ትንሣኤ ነው ብለን በጽኑ እንድናምን ወንጌል ያደርገናል። እንግዲህ ይህ በክብር የተነሳው የእምነታችን ዋጋና ዋስትና የሆነው ጌታ በሰማይ በክብር ባለበት ከኃጢአታቸው መዳን ለሚሹ ሁሉ መድኃኒት ሆኖ መሰበክ ያለበት እርሱ ብቻ ነው ብለን እናምናለን። ከሞት መነሳቱ ለእምነታችንና ከኃጢአት ለመዳናችን ዋስትና ከሆነ እርሱ ብቻውን ጸጋን የሚያስገኝ እንጂ ማንም ፍጡር የጸጋ ምክንያትና ምንጭ ሆኖ አይሰበክም፣ አይለመንም። ውድ አድማጮች እስኪ ታያችሁ፣ እርሱ ለሰው ልጆች ሁሉ ኃጢአት እንደ ወንጀለኛ ተቆጥሮ በታላቅ መከራ ሞቶ ተሰቅሎ ያስገኘውን የሞቱን ፍሬ ለሞተላቸው እርሱ የሚያስገኝላቸው ካልሆነ ሌላ ማን ሊያስገኝላቸው ይችላል? የሞተልኝ ለኃጢአቴ ነው ማለት ትልቅ ነገር ነው። የጌታ ቃል የሚናገረንን እንስማ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮነንስ ማን ነው? የሞተው ይልቁንም ከሞታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሮሜ 8 ከ31 እስከ 34 ከእግዚአብሔር ጋር ያስታረቀን ታላቅ ዋስትና ያለው የወንጌል እውነት በዚህ ባነበብኩላችሁ በሮሜ መጽሐፍ ላይ ተገልጿል። እግዚአብሔር ከኛ ጋር የሆነው በልጁ ሞት ከተለመነ በኋላ እንዳይመስለን። በልጁ ሞት ከተለመነ በኋላ እንዳይመስለን። እግዚአብሔር ዓለሙን እንዲሁ መውደዱን ደግሞም ከኛ ጋር መሆኑን የገለጠው አንድያ ልጁን ሰው እንዲሆን ስጋን አዘጋጅቶለት ስጦታ አርጎ በሰጠበት ጊዜ ነው። ተበዳዩ አምላክ ለበዳዮቹ የቆመበትን የወንጌል እውነት ሚዛን መጠበቅ አለብን። ለአብርሃም በይስሐቅ ፋንታ የሚታረደውን በግ ያዘጋጀው እግዚአብሔር ነበር። እርሱን ለበደልንበት በደላችን ደግሞ ለእርሱ ጠላቶች ለሆንንበት አመጻችንና መዳኛችን መፈወሻችን የሆነውን የበደላችንን ደምሳሽ የዕዳችንን ከፋይ ልጁን በመስጠት እግዚአብሔር ራሱ ከኛ ጋራ ሆነ። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ማቅረብም ሆነ መቅረብ ከኢየሱስ ክርስቶስ ሌላ እግዚአብሔር ከሰጠን አንድያ ልጅ ሌላ በሰማይ ቢሆን በምድር ማንም ስለሌለ ለዚህ በቃ እርሱን ብቻ መታመኛ ልናደርገው ይገባናል። እርሱ በቂና ከበቂም በላይ ነው። ኢየሱስ ክርስቶስ ያልበቃው ሁሉ የወንጌሉ ብርሃን ያልበራለት በጨለማ ያለ ብቻ ነው። እግዚአብሔር ይህንን እውነት ይግለጥላችሁ። ለእኛስ ነገር ሁሉ ከርሱ የሆነ እኛም ለርሱ የሆነን አንድ አምላክ አብ አለን። ነገር ሁሉም በርሱ በኩል የሆነ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። አንደኛ ቆሮንቶስ 8:6 ውድ አድማጮች ለኛ ለሰው ልጆች ሁሉም ነገር ከእግዚአብሔር ብቻ ነው በማለት የሰው እድል ፈንታ ከእግዚአብሔር ብቻ እንደሆነ ወንጌል ያስተምራል። ይህ ብቻ አይደለም፣ እኛም ራሳችን ለርሱ ነን በማለት ሰውን ከእግዚአብሔር ጋር ያወዳጃል። ለኛስ ነገር ሁሉ ከርሱ ሆነ እኛም ለርሱ የሆነ አንድ አምላክ አብ አለን ይላል ወንጌል። እኛ ለእግዚአብሔር የሆነው ሁሉም ከርሱ በሆነው አሰራር ነው፣ ምክንያቱም ለኛስ ነገር ሁሉ ከርሱ ነው ይላልና። ውድ አድማጮች ልብ እንበል፣ ይህ ሁሉን ከርሱ ያደረገልን ደግሞ እኛን ለራሱ ያደረገው እግዚአብሔር በዚህ ቦታ የተጠቀሰው አንድ አምላክ አብ አለን በሚለው አምላክነቱን በጠበቀ ደግሞም አባትነቱን ባቀረበልን ቋንቋ ነው። አብ አለን ማለት ከምድር አባቶቻችን እና እናቶቻችን ሁሉ ይልቅ የሚያስፈልገን በመስጠት ሳንለምነው የሚያስፈልገንን ያውቃል እያለ ጌታችን የገለጠውን ፍቅሩንና ተንከባካቢነቱን በሚገልጠው መጠሪያ እየተጠራ መሆኑን ልብ ማለት አለበት። ይህ በሰማዩ ያለው አባታችን ነው። ውድ አድማጮች ለእናንተ ለነፍስ ወከፋችሁ ማን አላችሁ? ማን አለኝ ትላላችሁ? እናንተ የማን ናችሁ? ለእኛስ ነገር ሁሉ ከርሱ የሆነ እኛም ለርሱ የሆነን አንድ አምላክ አብ አለን። ክብር ለእግዚአብሔር ይሁን። ከላይ የተመለከትነው የጌታ ቃል የሚናገረው ሁለተኛው ትልቅ እውነት ነገር ሁሉም በርሱ በኩል የሆነ ነገር ሁሉ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። እግዚአብሔር ለሰው ልጆች ሁሉን አድራጊነቱን ደግሞም አባትነቱንም ተግባራዊ ያደረገበት አሰራሩ ያለው አንድያ ልጁን በመስጠት ላይ ነው። ሐዋርያው ለሰው ልጆች ሁሉ ከእግዚአብሔር የሆነላቸው ያለ እርሱ አንዳች አልሆነም በተባለው ዓለምን በፈጠረበት ቃሉ በሆነ አንድያ ልጁ በኩል እንደሆነ ያስተምራል። ኢየሱስ ክርስቶስ ምክንያት ባልሆነበት እግዚአብሔር አብ አደረገልኝ የሚባል ነገር የለም። በአንደኛ ዮሐንስ 2:23 ላይ ወልድን የሚክድ ሁሉ አብ እንኳ የለውም ይላል። በወልድ የሚታመን አብ ደግሞ አለው ይላል። አብን እድል ፈንታችን ያደረገልን ወልድ ያለን መሆናችን ነው። በወልድ በኩል ያልሆነ ነገር ሁሉ በአብ የተደረገ አይደለም። እግዚአብሔር አብ ለኛ ነው እንድንል የሚያስችለን ሁሉም ነገር በኢየሱስ ክርስቶስ በኩል ከሆነ ብቻ ነው። እግዚአብሔርም ለኛም ይሆነው እኛም ለእግዚአብሔር የምንሆነው ያለ ኢየሱስ ሊሆን አይችልም። ልብ በሉ አድማጮች፣ ነገር ሁሉም በርሱ በኩል ይሆነ እኛም በርሱ በኩል ይሆነን አንድ ጌታ ኢየሱስ ክርስቶስ አለ። ይህን ካልሆነ የመጀመሪያው እውነት ሊሆን አይችልም። የመጀመሪያው እውነት እንዳነበብኩላችሁ ለኛስ ነገር ሁሉ ከርሱ ሆነ እኛም ለርሱ ይሆነን አንድ አምላክ አባ አለ። እግዚአብሔር አባትህ ነው፣ አባትሽ ነው። ውድ አድማጮች፣ የእግዚአብሔር አባትነቱ ምክንያቱና መሰረቱ ማን ነው? በማን በኩል ነው ይህንን ያገኛችሁት? ባንዱ ጌታ በኢየሱስ ክርስቶስ በኩል ብቻ እግዚአብሔር ለኛ ይሆናል፣ እኛም ለእግዚአብሔር እንሆናለን። ያለ እርሱ በርሱ በኩል ካልሆነ በሌላ በማንም ለእግዚአብሔር የሚደረግልን እኛን ለእግዚአብሔር የሚያደርግ እግዚአብሔርም ለኛ የሚያደርግ ማንም ፍጡር የለም። ምክንያቱም ቅዱሱ መጽሐፍ እንደሚል ለኛስ ነገር ሁሉ በርሱ በኩል ሆነ እኛም በርሱ በኩል ሆነን አንድ ጌታ ኢየሱስ ክርስቶስ አለ። ይህ እውነት ክርስቲያን የሚያደርገን ከሆነም በኋላ ደግፎ የሚያቆመን የሃይማኖት የክርስትና እምነት መሰረት ነው። ልጁን የሰጠ ደግሞም እኛን ወደ ልጁ የሳበ ደግሞም በልጁ ሆኖ ዓለሙን ከራሱ ጋር ያስታረቀውን አምላክ ወደ ሰው በራሱ ጸጋ የተጠጋበትን የምህረቱን የፍቅሩን ጥልቀት የሚገልጠውን የክብሩን ወንጌል በፍጡራን ክብር ሳይጋረድብን ስሉስ ቅዱስ በሆነው አንድ አምላክ የተገኘውን የደህንነታችንን ጸጋ ማንንም ሳንጨምር እግዚአብሔርንና ልጁን በግል እንቀበል። እንደ ወንጌሉ አባታችን የሆነውን አንዱን አምላክ ደግሞም ነገር ሁሉ በርሱ በኩል የሆነውን አንዱን ጌታ ኢየሱስ ክርስቶስን አለን የሚያስብል የእምነት ጸጋ ይስጠን። ውድ አድማጮች፣ አለን ማለት ያለቀና የደቀቀ የተፈጸመና የተደመደመ ቋንቋ ነው። ነገር ሁሉ በርሱ በኩል ሆነልኝ ከተባለው ከሰማዩ አባት ሌላ በማን በኩል ሌላ ነገር እንዲደረግልን ምን እንሻለን? ማንንስ እንፈልጋለን? ነገር ሁሉ በርሱ በኩል ሆነልን ከተባለው ከኢየሱስ ክርስቶስ ሌላ በማን በኩል ነገራችን እንዲሆንልን ማንን እንሻለን? የክብሩን ጌታ ጥለን ማንን ፍጡር በዚህ ጉዳይ እናሰልፋለን? እንግዲህ በመስቀል ላይ ለኛ የሞተው ደግሞም በክብር ትንሳኤ ለኛ የተነሳው በተጨማሪም ወደ ክብር ያስገባን ኢየሱስ ክርስቶስ አሁን ለኛ ምናችን ነው? አሁን በአባቱ ቀኝ ባለበት ስፍራ ከኛ ጋር የተያዘ ሥራ ይሰራልን? የወንጌሉ ብርሃን ለበራለት ሰው የጌታ ኢየሱስ ክርስቶስ ማንነት ከሰው ጋር ያለው መተሳሰር ለዘላለም የሆነ እንጂ ጊዜያዊ እስከ መስቀል የሆነ ሥራ ጉዳይ እንዳልሆነ እናያለን። ከሰማይ ሰማያት የመጣው የእግዚአብሔር ልጅ እርሱን እስክንመስል ድረስ ሊያድነን የሚችል ጌታ ነው። ሥራው የኃጢአት ዕዳ ከፋይ ብቻ አይደለም፣ ከኃጢአት ኃይል በቅድስና እያዳነን ደግሞም የተዋረደውን ሥጋችንን ክቡር ሥጋውን እንዲመስል ለውጦ ኃጢአት በሌለበት የከበረ ሰማያዊ ሕይወት ሊያኖረን እስኪችል ድረስ ገና ያድነናል ብለን ተስፋ የምናደርገው ጌታ ነው። ኢየሱስ በሰማይ ለሚታመኑበት ምን ያደርግላቸዋል? ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 የእግዚአብሔር ቃል እንዲህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን ጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ። ጌታችን ሞቶ ከተነሳ በኋላ በሰማያት ያለፈ ጌታ ነው። ሰማይ ነጠላ ቁጥር ነው፣ ሰማያት ግን ብዙ ቁጥር ነው። በሰማያት ያለፈ ሲል ጌታችን ያለበትን ከፍተኛውን ሰማይ ለማሳየት የተገለጠ ቃል ነው። ስለሆነም የምንነጋገረው ቃሉ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ይላል። በሰማያት ማናለህ ማናለሽ ማናለኝ ትላላችሁ? ወንጌሉ የሚናገረው በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ስለሚል ይህንን የወንጌል እውነት ወደ ክብር ሊያስገባን በዚያ ዋስትና የነፍሳችን መልክ የሆነልንን ጌታን እኛም አለን እንድንል ግድ ይለናል። ውድ አድማጮች፣ በሰማያት አለን የተባለው ትልቁ ሊቀ ካህንና የእግዚአብሔር ልጅ ነው የተባለው ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ በሰማያት በሊቀ ካህንነቱ አለን ማለት ለእኛ የሚያመጣው ጥቅም ምንድን ነው? የጌታ ቃል ይህንን በጣም በግልጽ ይናገራል። የእርሱ በዚያ መኖር ዋስትናችን ስለሆነ በመጀመሪያ በዚህ ክፍል ባነበብኩላችሁ ክፍል ላይ ሊነሳ የሚወደደው ሐሳብ እርሱ ስላለን ጸንተን ሃይማኖታችንን እንጠብቅ የሚል ነው። ኢየሱስ ክርስቶስን የሃይማኖታችን አስጀማሪ ብቻ አርገን እንዳናየው ያደርጋል። ሃይማኖታችንን እሱን በማመን እንደጀመርን ክርስቲያን በእርሱ እንደሆነን ደግሞም የሃይማኖታችን ፈጻሚ ሆኖ አስጨራሽም ሆኖ ያሳየናል። እርሱን እያየን እንሮጣለን። ቃሉ እንደሚለን እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ማንንም አይተን ይህንን ሩጫ መሮጥ አንችልም። ደግሞም በዕብራውያን ምዕራፍ 6 ቁጥር 17 ላይ ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸ ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በፊታችን ያለውን ሩጫ ለመሮጥ ኢየሱስን እያየን እንሮጣለን። በፊታችን ያለውን ተስፋ ለመያዝ የሸሸን ወደዚህ ወደ ክርስትና እምነት የመጣን ብርቱ መጽናናት ይሆንልን ዘንድ ኢየሱስ ክርስቶስ የነፍሳችን መልህቅ እንደሆነልን የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ ቀጥሎ ደግሞ በዚህ ክፍል ውስጥ የተነሳውን መሰረታዊ ሐሳብ ስናይ በሰማይ ሰማያት ያለው ታላቅ ሊቀ ካህን ነው ይላል። ቀጥሎ የእግዚአብሔር ልጅ ነው ይላል። በሰማያት አለን የምንለው የእግዚአብሔር ልጅነቱ የባህሪ ልጅ በመሆኑ በእግዚአብሔር ፊት ለእግዚአብሔር የሚመጥን ነገር ያለው በመሆኑ ለታላቅነቱ ዋና ምክንያት እንደሆነ እናያለን። ደግሞም ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚመረና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው ስለሚል በሰው ልጅነቱ በነገር ሁሉ የሚያምኑትን መስሎ የኖረና እንደነርሱ በነገር ሁሉ የተፈተነ ስለሆነ የሰው ድካምና ችግር የሚገባው በመሆኑ ለሊቀ ካህንነቱ አፋችንን ሞልተን ለአለን ጌታ አለን በሰማይ ብለን ድፍረት እንዲኖረን የሚያደርግ ትልቁ የእምነታችን ትምክህት ይሆንልናል። ቁጥር 15 ላይ በኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። አለን የምንለው ሊቀ ካህናት በድካማችን የሚራራልን ሊቀ ካህናት አለ። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ ዛሬ በሰማያት ማን አለኝ ትላላችሁ? ወደ እግዚአብሔር በማን በኩል ትቀርባላችሁ? አለኝ የምንለው ማን ነው? ኢየሱስን አንድ ብለን ማንን እንጨምራለን? እርሱን ጠርተን ማን ስሜን ከእርሱ ጋር አላሰለፋችሁም ብሎ ቅር ይለዋል? በሰው ልጆች ሕይወት ሰዎች እንደ ኢየሱስ ክርስቶስ ዋጋ ባላስከፈላቸው ፍቅር እንኳን ለወደዳቸው ማንንም ጣልቃ ሳያስገቡ እናትና አባትን እንኳን በሚያስተው ውሳኔ በመተሳሰር እንዴት ለጋብቻ እንደሚደርሱ እናያለን። በደሙ የዋጀ ስለኛ በመስቀል ተሰቃይቶ የሞተልን ስለኛ የሰውን ተፈጥሮ ገንዘቡ አድርጎ ከኃጢአት ባርነት አላቆ ወደ ክብር ያስገባን ጌታ ኢየሱስ ክርስቶስን ከማን ጋር ቀይጠን ከማን ጋር አዳብለን እናሰልፈዋለን? ኢየሱስ ብቻውን በቂና ከበቂም በላይ ነው። ክብር ለስሙ ይሁን። እንግዲህ ልብነባል ውድ አድማጮች፣ ጌታ ኢየሱስ በመስቀል ላይ በመውጣው ሞት ኃጢያት ከመያመጣው ፍርድና ኩነኔ ያድነናል። ጌታ ኢየሱስ ክርስቶስ ከሞት ሲነሳ ባገኘው ህይወት ኃይ የሚሞተውን ተፈጥሯችንን ሞትን ድል የነሳ አድርጎ በማስነሳት ሰው በኃጢያቱ ወዳ ጎደለ ወደ እግዚአብሔር ክብር ሰውን ይመልሳል። ክብር ለእግዚአብሔር ይሁን። ደግሞ ኃጢያት በሌለበት ሰማይ ጌታችን ስለኛ እንራራ ሊቀ ካህን በመሆን በሰማይ ስለኛ ይታያል። እኛንም በዚያ ስፍራ ሊያዘጋጅልን ሄዷልና ይወስደናል። ክብር ለስሙ ይሁን። ከላይ እንደተመለከትነው ወንጌል ጌታችን በሰማያት ያለበትን ሁኔታ የሚያሳየን አለን በሚለው ቃል ብቻ ሳይሆን በሌሎች ሁለት ኃይለ ሐሳቦች ሲናገር እንመለከታለን። እነዚህ ሁለት ኃይለ ሐሳቦች ምን እንደሆኑ እንመልከት። በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ምዕራፍ 6 ቁጥር 20 ላይ ክርስቶስ በእጅ ወደ ተሰራች እውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ስለ እኛ ቀዳሚ ሆኖ ገባ፣ ስለ እኛ አሁን ይታይ ዘንድ ገባ ይላል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ በሰማይ ቀዳሚ ሆኖ የገባው ስለ ማን ነው? ስለ አንተ ነው፣ ስለ አንቺ ነው፣ ስለ እኔ ነው፣ ለሰው ልጆች ሁሉ ነው። የጸጋ ምክንያት፣ የጸጋ ምንጭ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እርሱ ያለፈውን ኃጢአት ደምሳሽ ብቻ ሳይሆን ዛሬ ከምንቸገርበት ኃጢአት የሚያድነን ደግሞ ኃጢአት በሌለበት ሕይወት እንደ እርሱ በክብር እስክንገባ ድረስ ሊያድነን የቆመ አዳኛችን ነው። ክብር ለስሙ ይሁን። የሰማችሁትን ለደህንነታችሁ ለመታነጻችሁ ያደርግላችሁ። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ኃይለ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን።